the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 24 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን እንደምናምሽታችኋል።
ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
ዛሬ በሁሉም መልኩ በኢኮኖሚም በማህበራዊም በፖለቲካዊ ተጠቃሚ ሆኖ መብቱን ማስከበር የቻለውን ህዝብ ጥቅሙ የተነካበት አይነት አስመስለው የዚህ አይነት ችግር ሁከት ለመፍጠር ከበስተጀርባ የተሰለፉ ኃይሎች አሉ።
የኦሮሚያ ፖሊስ ኮሚሽነር ኢብራሂም ሀጅ ሰሞኑን ኦሮሚያ ውስጥ እየታየ ስላለው የሁከት ሁኔታ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባለን። ለሰዓቱ ዋና ዋና የዓለም ዜና ቆንጅት።
ግብጽ ዋና ከተማ ካይሮ ውስጥ በሚገኝ የምሽት ክበብ ዛሬ ሌሊት በደረሰ የፈንጂ ጥቃት ቢያንስ 16 ሰዎች መገደላቸውን የሀገሪቱ ባለስልጣናት አስታውቀዋል። በጎንደር ልዩ ስሙ አራዳ ወይም ቅዳሜ ገበያ እየተባለ በሚጠራው አካባቢ የከተማይቱ ማረሚያ ቤት የተነሳውን የእሳት ቃጠሎ ተከትሎ እስረኞች ማምለጣቸውንና በዚህም መሀል የሰው ሕይወት መጥፋቱን ከአካባቢው የተገኙ ምንጮች ጠቆሙ የሚሉትን ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ግብጽ ዋና ከተማ ካይሮ ውስጥ ባለ አንድ የምሽት ክበብ ዛሬ አርብ ሌሊት በደረሰ ሞልቶቭ ኮክቴል በሚባለው ቤት ውስጥ የሚሰራ ፈንጂ ጥቃት ቢያንስ 16 ሰዎች መገደላቸውን የሀገሪቱ ባለስልጣናት አስታውቀዋል። አጎዛ በሚባለው የካይሮ አካባቢ በሚገኘው ኤልሳያድ የተባለ የምግብና የመጠጥ ቤት የደረሰው ጥቃት መነሾ ምን እንደሆነ ለጊዜው በውል አልታወቀም። የግብጽ የጸጥታ ባለስልጣናት ጥቃቱ ከሽብርተኝነት ጋር የተቆራኘ አይደለም በማለት እያስተባበሉ ናቸው። ይሁን እንጂ አንዱ ከሌላው የሚጋጭ መግለጫ ነው እየሰጡ ያሉት። የግብጽ የአገር አስተዳደር ሚኒስቴር ባወጣው መግለጫ ድንገቱ የጀመረው በምሽት ክበቡ ሰራተኞችና በሆኑ ሰዎች መካከል ጸብ ከተነሳ በኋላ ሰዎቹ የክበቡ መግቢያ በር ላይ ቦምቡን አፈነዱት ሲሉ ተሰምተዋል። ቀደም ብሎ አንድ የግብጽ ባለስልጣናት በሰጡት ቃል ደግሞ ሶስት ሰዎች በሞተር ብስክሌት ሆነው ፈንጂውን ወርውረው ፈትለክ ብለዋል ማለታቸውን የመንግስት የዜና ማሰራጫ ባለስልጣኑን ጠቅሶ ዘግቧል። አንድ ሌላ ባለስልጣን ደግሞ አጥቂው በቅርቡ ከስራ የተባረረ የምሽት ክበቡ ሰራተኛ ነው ማለታቸው ተጠቅሷል። አጥቂዎቹን ለመያዝ አደን ላይ ነን ብለዋል ባለስልጣናቱ።
በጎንደር ከተማ ልዩ ስሙ አራዳ ወይም ቅዳሜ ገበያ እየተባለ በሚጠራው አካባቢ የከተማይቱ ማረሚያ ቤት ባለፈው እሁድ ሌሊቱን የተነሳውን የእሳት ቃጠሎ ተከትሎ እስረኞች ማምለጣቸውንና በዚህም መሀል የሰው ሕይወት መጥፋቱን ከአካባቢው የተገኙ ምንጮች እየጠቆሙ ነው። የአሜሪካ ድምፅ ያነጋገራቸው የከተማይቱ ነዋሪዎችና የጎንደር ዩኒቨርሲቲ ተማሪዎች በማረሚያ ቤቱ ቃጠሎ በተነሳበት ዕለት የተኩስ ድምፅ መስማታቸውና የሰው ሕይወት መጥፋቱን መስማታቸውን አመልክተዋል። ሆኖም እስካሁን በክልሉ አስተዳደር የሰው ሕይወት ስለ መጥፋቱ የተገለጸ ነገር የለም። አንድ ስሙን መግለጽ ያልፈለገ የአካባቢው ነዋሪ እንደገለጸው ዋናው የጎንደር ከተማ ወህኒ ቤት ከተቃጠለ በኋላ እዛ የነበሩ እስረኞች የተዛወሩት እዛ ያሉት የነበሩ እስረኞች የተዛወሩት አንገበር እየተባለ በሚጠራው አዲስ በመገንባት ላይ ወደሚገኘው እስር ቤት ነው። በዚህ እስር ቤትም በትናንትናው ዕለት ረብሻ መነሳቱን ከርቀት ጭስ ማየታቸውን ያዩትንም ጢስ በካሜራ ቀርጸው ማስቀረታቸውን ገልጸውልናል። በተጨማሪም በእስረኞቹ ቤተሰቦችና በጠባቂዎቹ መካከል እስረኞቹን እንድንጠይቅ ምግብም እንድናቀብል ይፈቀደልን በሚል ረብሻ መፈጠሩን ገልጸዋል። በዚህ ጉዳይ ላይ የሚመለከታቸውን አካላት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሙሉ ዘገባውን ለማጠናቀር ተጨማሪ ጥረቶችን እያደረግን ነው። ጥንቅሩ እንዳለቀ ይዘንላችሁ እንቀርባለን።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከትናንት በስቲያ ረቡዕ ማምሻው ላይ በምዕራባዊቱ የዩናይትድ ስቴትስ ክፍለ ሀገር ካሊፎርኒያ ውስጥ በምትገኘው ሳን በርናርዲኖ አውራጃ በደረሰው ጥቃት ሕይወታቸውን ላጡ 14 ሰዎች ትናንት ማታ የጸሎትና የሻማ ማብራት ስነ ስርዓት ተካሂዷል። በዚህ በአውራጃው የማህበራዊ አገልግሎት መስጫ ቢሮ ህንጻ ላይ በደረሰው አደጋ ሌሎች 21 ሰዎች መቁሰላቸው ይታወሳል። በተዛመደ ዜና ይህንን ጥቃት ማለት 14 ሰዎች የተገደሉበትን ጥቃት ካደረሱት መካከል አንደኛይቱ ተጠርጣሪ እስላማዊ መንግስት ነኝ በሚለው ቡድን ሰበካ የተነሳሳች መሆኗን የዩናይትድ ስቴትስ መገናኛ ብዙሃን ዘግበዋል። የአሜሪካ የህግ አስከባሪ ምንጮች ለመገናኛ ብዙሃን ታሽፊን ማሊክ የምትባለውና ከባሏ ከሳያድ ሬዝዋን ፋሩክ ጋር ሆና ረቡዕ ዕለት ተኩስ የከፈተችው ሴት ለአይሲስ ታማኝነቷን በፌስቡክ ላይ አውጃለች። ይሁን እንጂ ማሊክ ጥቃቱን እንድታካሂድ በአይሲስ መመሪያ ተሰጥቷት እንደሆነ የሚያሳይ አንድም አይነት ማስረጃ አለመገኘቱን ዘ ኒውዮርክ ታይምስ ጋዜጣ ዘግቧል። ከፋሩክ ጋር በተጋባችበት ወቅት ሳውዲ አረቢያ ትኖር የነበረችው የፓኪስታን ተወላጇ ታፍሪር ማሊክ ለአይሲሱ መሪ ለአቡበከር አልባግዳዲ ታማኝነቷን ማወጇን የሚያሳዩትን ማስረጃዎች የዩናይትድ ስቴትስ መርማሪዎች እየመረመሩ መሆናቸው ተነግሯል።
በምዕራባዊቷ የዩናይትድ ስቴትስ ክፍለ ሀገር ካሊፎርኒያ በምትገኘው ሳን በርናርዲኖ አውራጃ ከትናንት በስቲያ ረቡዕ በደረሰው ጥቃት ሕይወታቸውን ላጡ 14 ሰዎች ትናንት ምሽት ላይ የጸሎትና የሻማ መብራት ስነ ስርዓት ተካሂዷል። በአውራጃው የማኅበራዊ አገልግሎት መስጫ ቢሮ ሕንፃ ላይ በደረሰው አደጋ ሌሎች 21 ሰዎች መቁሰላቸው ይታወሳል። በመጽሔት ዘገባለን።
ከአፍሪካ ጋር ያላትን ግንኙነት ለማጠናከር ጥረት እያደረገች ያለችው ቻይና ለአህጉሪቱ ልማት ማፋጠኛ እንዲውል በሚል 60 ቢሊዮን ዶላር በብድርና በእርዳታ መልክ መመደቧ ታወቀ። የቻይናው ፕሬዚደንት ሺ ጂንፒንግ የተመደበውን የእርዳታና የብድር ገንዘብ ዛሬ አርብ ጆሃንስበርግ ውስጥ በተከፈተው የቻይናና የአፍሪካ የትብብር የመሪዎች ጉባኤ ላይ ነው ይፋ ያደረጉት። አፍሪካ የአፍሪካ ሕዝብ መሆኗን፣ ችግሮቿ መፈታት ያለባቸው በራሷ ሕዝብ መሆኑን ቻይና አጥብቃ ታምናለች በማለት በአህጉሪቱ የፖለቲካ ጉዳዮች አንገባም የሚለውን የሀገራቸውን መመሪያ የቻይናው ፕሬዚደንት ዛሬም ደግመው ተናግረዋል። ምዕራባውያን መንግስታት በበኩላቸው ቻይና ስለ አፍሪካ ለንግዷ እንጂ ለጥሬ ሀብት መሰብሰቧ እንጂ በአህጉሪቱ ለሚካሄዱት ጦርነቱም ሆነ ለሰብአዊ መብት ረገጣው ደንታ የላትም በማለት ይወነጅሏታል። የወቅቱ የአፍሪካ ህብረት ሊቀመንበር የዚምባብዌ ፕሬዚደንት ሮበርት ሙጋቤ ባሰሙት ንግግር ደግሞ የቻይናውን ፕሬዚደንት እርስዎ ለአፍሪካ እያደረጉ ያሉት የቀድሞ ቅኝ ገዢዎች ሊያደርጉላት ይገባ የነበረውን ነው በማለት ማሞገሳቸው ተሰምቷል። የፕሬዚደንት ሙጋቤ መንግስት የቻይናው መሪ ሀራሬን በጎበኙበት ዕለት የተለያዩ የምጣኔ ሀብት ውሎችን መፈራረሙ ታውቋል። ቻይና ለአፍሪካ የመደበችው ገንዘብ 5 ቢሊዮን ዶላሩ ከወለድ ነጻ ብድር፣ 35 ቢሊዮኑ ደግሞ ለተለያዩ የወጪ ንግድና ሌሎችን ብድሮች እና እርዳታ የሚውል መሆኑን ፕሬዚደንት ዢ ጂንፒንግ አስታውቀዋል።
የጀርመን ፓርላማ ፈረንሳይ በቅርቡ በዋና ከተማይቱ በፓሪስ የደረሱትን ጥቃቶች ተከትሎ ያቀረበችውን ተማጽኖ በመቀበል ሶሪያ ውስጥ በእስልምና መንግስት ተዋጊዎች ላይ ለሚካሄደው ጥቃት ወታደራዊ እርዳታ ለመስጠት በከፍተኛ ድምፅ ወሰነ። ዛሬ በርሊን ላይ የፓርላማ አባላቱ ጀቶች፣ አንድ መርከብ፣ አንድ የነዳጅ መሙያ አውሮፕላንና ቁጥራቸው ወደ 1200 የሚደርስ ወታደራዊ አባላትና አይሲስን እየወጋ ባለው ህብረት እንዲቀላቀሉ ለመላክ 445-146 በሆነ ድምፅ ወስነዋል። ሆኖም ጀርመናውያን አብራሪዎች ሶሪያ ባሉ የእስልምና መንግስት ተዋጊዎች ኢላማዎች ላይ የዩናይትድ ስቴትስ፣ የእንግሊዝ፣ የፈረንሳይና የሩሲያ አይሮፕላኖች በሚያካሂዱት የአየር ጥቃት አይካፈሉም። ዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የልዩ ኃይሎች ወታደሮችን ወደ ሶሪያ ለመላክ ተስማምተዋል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ከፓሪሱ ጥቃት ተከትሎ ዓለም አቀፉ ማህበረሰብ በአይሲል ቡድን ላይ የጥቃት ዘመቻውን እንዲያፋፍም መማጸናቸው ይታወሳል። በፓሪስ በደረሱትና 130 ሰዎች በተገደሉበት ጥቃት እስላማዊ መንግስት ነኝ የሚለው ቡድን ኃላፊነት መውሰዱ አይዘነጋም። ኢራቅ ውስጥ ያሉ የቡድኑ ተዋጊዎችን ስትደበድብ የቆየችው ብሪታንያም ምክር ቤቷ ከፈቀደ በኋላ ትናንት የጦር አውሮፕላኖችን ወደ ሶሪያ ማሰማራቷ ተዘግቧል።
በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሶሪያ መንግስትንና የአማጽያኑን ኃይሎች ፕሬዚደንት ባሻር አልአሳድ ከስልጣን በማይወርዱበትም ሁኔታ ቢሆን የእስልምና መንግስት ነኝ የሚለውን ቡድን ለመውጋት ትብብር እንዲያደርጉ ማድረግ ይቻል ይሆናል ማለታቸው ተሰምቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 24 2008 ዓመተ ምህረት ምሽት ፕሮግራም ነው።
ስለ ረሃብ ይደብቃሉ፣ በፍጹም አይናገሩም። ስለ ረሃብ የተናገረ ሰው ሰውን እንደገደለ ተደርጎ ይታያል፣ ወንጀል ነው። ያስራሉ፣ ይደበድባሉ፣ ህዝቡንም ያስፈራራሉ። ለማንኛውም በልተው የጠገበ ስለ ተራበው አይሰማውም። እግዚአብሔር እርዳን ብለን ትተናል። ሌላ ምን ምርጫ አለን?
አንድ የምዕራብ አርሲ አርሶ አደር ለቪኦኤ ከተናገሩት የተወሰደ ነው የሰማችሁት። የምዕራብ አርሲ አስተዳዳሪ አቶ አባድር አብዳ ምላሽ አላቸው።
ይህንን የሚሉት አካላት በግልጽ መጥተው ቢናገሩ ጥሩ ነበረ። ለዚህ ምንም ማስረጃ የላቸውም። በመናገራቸውም የሚደርስባቸው ነገር የለም። አገሪቱ በዲሞክራሲያዊ መርህ የምትመራ አገር ነች። የዜጎች መብት የሚጠበቅባት ነች።
አቶ አባድር አብዳ የምዕራብ አርሲ አስተዳዳሪ ለቪኦኤ ከሰጡት ቃለ ምልልስ የተቀነጨበ ነው የሰማችሁት። በመጽሔት ዘገባ አለን። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የከሰሩ የፖለቲካ ኃይሎችና በአሸባሪነት የተፈረጁ ድርጅቶች ያሰራጩት የሐሰት ፕሮፓጋንዳ ሰሞኑን በኦሮሚያ የተለያዩ ክፍሎችና የትምህርት ተቋማት ውስጥ ለተቀሰቀሰው ሁከት መንስኤ ነው ሲል የኦሮሚያ ብሔራዊ ክልላዊ መንግስት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው መግለጫ አስታወቀ። ከጀርባ አሉ የተባሉትን ኃይሎች ማንነት ግን መግለጫው በዝርዝር አልገለጸም። በተፈጠረው ሁከትም 3 ወጣቶች መገደላቸውን የክልሉ ፖሊስ ኮሚሽነር ይፋ አድርገው ህብረተሰቡን እያደናገሩ ናቸው ያሏቸውን አካላትም ከድርጊታቸው እንዲታቀቡ አሳስበዋል። መለስካቸው አመሃ ዝርዝሩን ይዟል።
የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን በትናንት ምሽት 2 ሰዓት የዜና ወጃው ርዕሰ ጉዳዮች አንዱ የኦሮሚያ ብሔራዊ ክልላዊ መንግስት በወቅታዊ ጉዳዮች ላይ ሰጥቷል ያለው መግለጫ ነበረ። ይሄ መግለጫ የተገኙ የሰላምና የመረጋጋት ሁኔታዎች ተጠናክረው መቀጠል እንዳለባቸው ያሳስባል። መንግስትና የክልሉ ህዝብም በትምህርት ተቋማትም ሆነ በአጠቃላይ በክልሉ የተገኘውን ሰላምና መረጋጋት ከምንጊዜውም በላይ ነግተው የሚጠብቁበት የሚንከባከቡበትና ቀጣይነት ላለው የተሻለ እድገት በሚረባረቡበት ሁኔታ ውስጥ እንደሚገኙ መግለጫው አመልክቷል። ይሁን እንጂ ይላል መግለጫው፣ ይሁን እንጂ የከሰሩ የፖለቲካ ኃይሎችና በአሸባሪነት የተፈረጁ ድርጅቶች በጋራ በመሆን ከሰሞኑ እንደለመዱት በተለያዩ ጸረ ሰላም ሚዲያዎች ባሰራጩት የሐሰት ፕሮፓጋንዳ በኦሮሚያ የተወሰኑ ዞኖችና ወረዳዎች እንዲሁም ትምህርት ቤቶች ውስጥ ሁከት ተፈጥሯል። በዚህም ድርጅታቸው ለንብረትና ለሰው ሕይወት ህልፈት ቀጥተኛ ተዋናይ በመሆን ላይ ይገኛሉ ሲል እነዚህን ከሁከቱ በስተጀርባ አሉ ያላቸውን አካላት ይከሳል። የኦሮሚያ ብሔራዊ ክልላዊ መንግስት መግለጫው አክሎም እነዚህ የከሰሩ የፖለቲካ ኃይሎችና በአሸባሪነት የተፈረጁ ድርጅቶች ያላቸው አካላት ለውከት ተግባራቸው የተጠቀሙበት አጀንዳ የፊንፊኔ ከተማና የኦሮሚያ ልዩ ዞን ከተሞችን በማስተር ፕላን ስም ለመቀላቀል ነው። የኦሮሚያን ከተሞች በዘመናዊ አሰራር ለመምራት በክልሉ የወጣውን የከተሞች አዋጅ የኦሮሚያን ከተሞች ለፌዴራል ለመስጠትና የኦሮሚያን መሬት ለማስቆረስ ነው የሚል ፍጹም ከእውነት የራቀ ፕሮፓጋንዳ በመንዛት ነው ሲል መግለጫው እነዚህን አካላት ይኮንናል። እንደሚባለውም ህገ መንግስቱንና ፌዴራላዊ አወቃቀሩን በመጣስ የኦሮሚያን መሬት አሳልፎ ለፍንፍኔ የመስጠት አርሶ አደሩንም የማፈናቀል ዓላማ ጨርሶ ሊኖረው አይችልም ሲልም የክልሉ መንግስት መግለጫ የጥፋት ኃይሎች አካላት ፕሮፓጋንዳ ነው ያለውን አባባል በጽኑ ያስተባብላል። የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ኢብራሂም ሀጂ በበኩላቸው በሰጡት ጋዜጣዊ መግለጫ የውከቱን መንስኤ የገለጹት በተመሳሳይ ሁኔታ ነበረ።
ዛሬ በሁሉም መልኩ በኢኮኖሚም በማህበራዊም በፖለቲካዊም ተጠቃሚ ሆኖ መብቱን ማስከበር የቻለውን ህዝብ ጥቅሙ የተነካበት አይነት አስመስለው የዚህ አይነት ችግር ሁከት ለመፍጠር ከበስተጀርባ የተሰለፉ ኃይሎች አሉ።
ኮሚሽነር ኢብራሂም ሁከቱ ተቀስቅሶባቸዋል ያሏቸውን የኦሮሚያ ዞኖች፣ ወረዳዎችና የትምህርት ተቋማት ከዘረዘሩ በኋላ ደርሷል ያሉትንም ጉዳት ገልጸዋል።
በምዕራብ ወለጋ ጉልሶ የምትባል ወረዳ ልዩ ስማ ደግሞ የገጠር ከተማ ናት። ጨለያ ያካ የምትባል ከተማ ላይ ሁለት ወጣቶች ህይወት አልፏል። በጣም ያሳዝናል። ከዛ ውጪ ደቡብ ምዕራብ ሸዋ ዞን ቶሌ የምትባል ወረዳ ላይ አንድ ወጣት ህይወቱ አልፏል። በአጠቃላይ እስካሁን በሰው ህይወት ላይ የደረሰ ጉዳት 3 ነው።
ኮሚሽነሩ ጨምረው እንዳስታወቁት ፖሊስ ሲያጠፉ እጅ ከፍንጅ የያዛቸውን ሰዎች በቁጥጥር ስር አውሏቸዋል። ህዝቡን በተለይም ተማሪዎችን በማደናገር ድብቅ የፖለቲካ ዓላማቸውን ለማሳካት የሚንቀሳቀሱ አካላት ያሏቸውንም ከድርጊታቸው እንዲታቀቡ አሳስበዋል። ቪኦኤ የአዲስ አበባና ዙሪያዋ ኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ፕላን ፕሮጀክት ጽህፈት ቤትን ጉዳዩን በተመለከተ ያለውን አስተያየት እንዲሰጠው ተጠይቆ ጽህፈት ቤቱ ቴክኒካዊ ተግባራትን ብቻ የሚያከናውን በመሆኑ በተነሳው ጉዳይ አስተያየቱን ሊሰጥ እንደማይችል ገልጸዋል። ቪኦኤ ችግሩን አስመልክቶ ከብሔራዊ ክልላዊ መንግስቱ ፕሬዚዳንት ጋር ቃለ ምልልስ ለማድረግ ጥያቄ አቅርቦ መልስ እየተጠባበቀ ይገኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁኝ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ኢትዮጵያ ውስጥ በኤልኒኞ ምክንያት የተፈጠረው ድርቅ ላስከተለው የምግብ እጥረት የተጋለጡ ሰዎች ቁጥር እንደሚጨምር እየተነገረ ነው። ድርቁ ኦሮሚያ ውስጥ ያስከተለውን ችግር እየተከታተለች ያለችው የኦሮምኛ ዝግጅት ክፍል ባልደረባ ጃለኔ ገመዳ ምዕራብ አርሲ ውስጥ ያለውን ሁኔታ እንደሚከተለው ዘግበዋለች። ሰሎሞን አባታ ያቀርበዋል።
ዘንድሮ ዝናብ ሳይገኝ በመቅረቱ የተዘራው ጤፍ ምርት ሳይሰጥ መቅረቱን ገበሬዎቹ ተናግረዋል። በመስከረም አካባቢ ትንሽ ዝናብ ተገኝቶ የነበረ ቢሆንም የስንዴ አዝመራም አጥጋቢ ምርት ሳይሰጥ መቅረቱን አርሶ አደሮቹ አመልክተዋል።
የተዘራው እንዳለ ጠፍቷል። ገበሬው ዝም ብሎ እያየ ነው። የተዘራው ጤፍም ሆነ ስንዴ ምርት ሳይሰጥ ቀርቷል። አድሮ የነበረ መሬት አልፎ አልፎ ስላለ እዚያ ላይ ለመዝራት እየሞከርን ነው።
ከአካባቢው አርሶ አደሮች አንዱ ናቸው ይህንን ለባልደረባዬ ጃለኔ ገመዳ የነገሯት። በአካባቢያቸው በአሁኑ ወቅት መዘራት የነበረበት ስንዴ እንደነበረና ወደ ላንጋኖ፣ አጄ፣ አርሲነጌሌ አካባቢዎች በቆሎ ተዘርቶ እንደነበረ እሱንም ድርቁ ጎድቶት ምርት አለመስጠቱን በዚህም ሰው በብርቱ መቸገሩን ገልጸዋል።
ከዚህ በፊትም ላንጋኖ ቆላማ በሆኑ በተወሰኑ አካባቢዎች ዝናም ጠፍቶ ድርቅ ስለሆነ እርዳታ ይሰጥ ነበር። አሁን ግን ምንም እርዳታ የለም። ባለሥልጣኖችም የት አካባቢ ችግር ተፈጠረ ብለው መከታተልና መፍትሄ መስጠት በጭራሽ አልቻሉም።
ሕዝቡ ስለ ድርቅና መራቡ መናገር ይፈራል ይላሉ አርሶ አደሩ። ለምን?
ስለ ረሃብ ይደብቃሉ። በፍጹም አይናገሩም። ስለ ረሃብ የተናገረ ሰውን እንደ ገደለ ተደርጎ ይታያል። ወንጀል ነው። ያስራሉ፣ ይደበድባሉ፣ ሕዝቡንም ያስፈራራሉ። ለማንኛውም በልተው የጠገበ ስለ ተራበው አይሰማውም። እግዚአብሔር እርዳን ብለን ትተናል። ሌላ ምን ምርጫ አለን?
እህል፣ ገበያም ላይ እንደሌለ ለጃለን ያጫውቷት እኒህ አርሶ አደር ለምሳሌ በቆሎ 4 ወይም 5 ራስ 10 ብር እንደሆነ ነግረዋታል።
ናምን በላ ቀጀቼ በላ ናምን ከነቶር ባንት
ሰው ተረዋል፣ በደንብ ተረዋል። በሳምንት ካሉት ቀናት ጠዋት ቁርስ በልቶ ማታ አራት መብላት አስቸግሯል። በጣም ብዙ ሰው የሚበላው አጥቶ ጾሙን ይውላል። የሚበላ ከሌለ ረሃብ ይጥቀራል።
ግጦሽ በመድረቁ እንስሳቱም መራባቸውን የምዕራብ አርሲው ገበሬ አመልክተዋል። ድርቅ ይፈጃቸዋል ብለው እየፈሩ መሆናቸውን ገልጸዋል። ባለሥልጣናቱ ልማት ተስፋፍቷል እያሉ በየራዲዮው የሚናገሩት ውሸት ነው። ገበሬውን ህዝቡን በቀን 3 ጊዜ እንመግባለን የሚሉትም ውሸት ነው። በሳምንት ስንት ቀን ይብላ? ጾሙን ይደር? መንግሥት የሚያውቀው ነገር የለም ብለዋል አርሶ አደሩ።
ኢዛን ገበር ባደን የበሉ ማሳ ገና ቆጥር የበሉ ማሳ ገና ቆጥር
እነርሱ እገሌ ይህን ማሳ ቆፍሮ እገሌ ደግሞ ይህን ብለው የውሸት ዘገባ ያቀርባሉ። ከተጨባጭ ሁኔታ ተነስተው በአሁኑ ጊዜ ስላለ ሁኔታ ይህን ያህል እርሻ ተጠቅሜ ይህን ያህል ምርት አግኝቻለሁ የሚል ሰው እስቲ ያቅርቡ። ይህን ካደረጉ እኔ እግዚአብሔርን ወንጀለኛ ሆናለሁ።
ችግር ላይ የወደቁት ገበሬውም ሸማቹም ናቸው። ገበሬው መጀመሪያ ዘር በውድ ገዝቶም ማሳው ላይ ዘርቶ ማዳረስ አይችልም። ስለዚህ ገበያ ላይ ለተፈጠረው የእህል እጥረት ምክንያቶቹ ሁለት ናቸው ብለዋል አርሶ አደሩ።
ካንጫማን ካናሞ ኩኑን ሲዛጎዳን እንጂሩ
የተወሰነው በድርቅ ሌላው ደግሞ ገበሬው አስፈላጊውን እንክብካቤ በማጣቱ ነው። በገበሬው ውስጥ የሚያሰማራቸው የልማት ሰራተኞችም ለራሱ ለመኖርና ስራውን እንዳያጣ ብሎ የውሸት ዘገባ ያስተላልፋል። እጥረት፣ ረሃብ፣ ድርቅ አለ፣ ህዝቡ ተቸግሯል ብሎ አይዘግብም።
ሌላው ችግር ይላሉ አርሶ አደሩ፣ ከዚህ በፊት እርዳታ ሲሰጥ ህዝቡን በፖለቲካ ከፋፍለው አንተ ለፓርቲያችን ድምፅ አልሰጠህም ብለው እርዳታ ይከለክላሉ። ከመንግሥት ውጪ እርዳታ የሚሰጡ መንግሥታዊ ያልሆኑ ድርጅቶች የሉም። ስለዚህ ሁኔታው አስቸጋሪ ነው። ለአሁኑ ግን በረሃብ የሞተ ሰው አልሰማሁም ብለዋል። መንግሥት በምርጫ ጊዜ የምትፈልጉትን አገልግሎት በሙሉ አሟላለሁ ሲል ነበር። አሁን ግን ስላልመረጣችሁኝ እርዳታ አልሰጣችሁም ብሎ እየተበቀለን ነው ብለዋል። አክለው ጃለኔ ወደ ምዕራብ አርሲ ዞን አስተዳዳሪ አቶ አባድር አብዳ ደውላ አነጋግራቸዋለች። አስተዳዳሪው በሰጡት ምላሽ በኤልኒኞ ምክንያት ድርቅ በተወሰኑ ቦታዎች መከሰቱን ጠቅሰው አርሲ ነገሌ ውስጥ ባሉት የተወሰኑ ቀበሌዎች፣ ስምጥ ሸለቆ ውስጥ ደግሞ ቆላማ በሆኑ ቦታዎች ድርቅ እንዳለ ገልጸዋል። ሻሸመኔ ውስጥ ባሉ የተወሰኑ ቀበሌዎች ውስጥ ድርቅ አለ፣ ሙሉ በሙሉ ሳይሆን አልፎ አልፎ ነው ብለዋል።
ችግሩ በአጠቃላይ ከተፈጥሮ ጋር ተያይዞ የመጣ ስለሆነ እንደ መንግስትም ሆነ ክልሉን እንደሚያስተዳድር አካል ችግሩን ለመግታት ህዝቡን ለችግር እንዳይጋለጥ ለማድረግ አስፈላጊ ሁሉ እየተደረገ ነው።
መንግስት የአንድም ሰው ህይወት መጥፋት የለበትም ብሎ እንደ ፖሊሲ ይዞ እየሰራ ነው ብለዋል አቶ አባድር አብዳ።
በአሁኑም ወቅት እርዳታ የሚያስፈልጋቸው ቀበሌዎች ከዚህ ቀደምም በእርዳታ ውስጥ ታቅፈው ሲረዱ የነበሩ ስለሆነ አዲስ ነገር ሆኖ ከአቅም በላይ የሆነበት ሁኔታ ብዙም የለም።
በቆላማ አካባቢዎች ከዚህ በፊትም ችግር ነበር፣ ተመላልሶ የሚከሰት ሁኔታ ነበር። መንግስት ምንም እርዳታ አላደረገልንም ሲሉ ነዋሪዎች ስላሰሙት ስሞታ አቶ አባድር መልስ ሰጥተዋል።
ይህንን የሚሉት አካላት በግልጽ መጥተው ቢናገሩ ጥሩ ነበረ። ለዚህ ምንም ማስረጃ የላቸውም። በመናገራቸውም የሚደርስባቸው ነገር የለም። አገሪቱ በዲሞክራሲያዊ መርህ የምትመራ አገር ነች። የዜጎች መብት የሚጠበቅባት ነች።
በተራቡት አካባቢዎች ሁሉም በየወሩ ሲቻል የገንዘብ እርዳታ፣ ሳይቻል ደግሞ የተለያየ የእህል እርዳታ አሁንም እያገኙ ነው። እንዲያውም የመጠባበቂያ እህል በየወረዳው አከማችተናል ብለዋል የምዕራብ አርሲው አስተዳዳሪ። ልጆች፣ ሕፃናትና እናቶች ላይ አተኩረው እየሰሩ መሆናቸውንም አቶ አባድር አመልክተው እንደ አንድ አስተዳዳሪ ግን ለማለት የምፈልገው አሉ፣ በአሁኑ ጊዜ ከአቅም በላይ የሆነ ችግር የለብንም። እርዳታ ከዚህ በፊት ሲሰጥ የፓርቲ አባልና ድምፅ የሰጠ ያልሰጠ እየተባለ ይለያል ሲሉ ነዋሪዎች ስለተናገሩት የተጠየቁት የምዕራብ አርሲ ዞን አስተዳዳሪ ይህንን ብለዋል።
ኩኒስ ወንንጀር ሞቱማና ከሞቱማ ቴነመካን ከገለታ
ይሄ የሌለ ነገር ነው። መንግስት እንደ መንግስት አንዱን አመስግኖ ሌላውን የሚበቀልበት ሁኔታ የለም። ከእርዳታ ጋር የተያያዘ ነገር የለም። ይህ የሰብአዊ እርዳታ ጉዳይ ስለሆነ ለሁሉም እርዳታ ይሰጣል፣ ተጠያቂነት አለበት። ይህን የሚሉት ሌላ አመለካከት ያላቸውና መንግስትን ማማረር የሚፈልጉ ናቸው።
ግብረሰናይ ድርጅቶች፣ የተለያዩ መንግስታዊ ያልሆኑ ተቋማትና ግለሰቦችም የሚያደርጉት ጥቂት እርዳታ ቢኖርም በአብዛኛው ግን እርዳታ የሚሰጠው መንግስት መሆኑን አቶ አባድር አብዳ ገልጸዋል። ህዝቡም እርስ በርስ የመረዳዳት ባህል ስላለው ካመረተው እየሰበሰበ ቆላ ለተቸገሩት ይልካል ብለዋል። ስለዚህ በአጠቃላይ ችግርና ጉዳት የለም ብለዋል አቶ አባድር። የልማት ባለሙያዎች ትክክለኛውን ሁኔታ አይዘግቡም የሚባል ቅሬታ ስለመኖሩም የተጠየቁት አቶ አባድር እንዲህ ብለዋል።
እንደዚህ አስመስሎ መኖር እንኳ የለም። ስልጣን ላይ ካለው የበለጠ መብት ያለው ህዝቡ ነው። መንቀፍ የሚችል ሐሳቡን መግለጽ የሚችልበት ሁኔታ ውስጥ ነው ያለው። ችግራቸውን ለመደበቅና ለማፈን የሚሰራ አንድም ሰው የለም። በየቀበሌው የሚሰማሩት የተለያዩ ባለሙያዎች የህዝቡን እውነተኛ ህይወት ለማሳየት እንጂ ለመቅበር አይደለም። የተፈጠረ ችግር ካለ ለማሳወቅ ነው የተሰማሩት።
በድርቁ ምክንያት በእንስሳት ላይ የደረሰ ምንም ችግር የለም ያሉት አቶ አባድር ሰው እንጂ ከብት የሚበላው አላጣም ብለዋል። በአጠቃላይ አስፈላጊው እርዳታ እየቀረበ ስላለ በዞኑ ውስጥ አስጊ ነው የሚባል አንድም ችግር የለም ብለዋል። የምዕራብ አርሲ ዞን አስተዳዳሪ አቶ አባድር አብዳ ይህንን ዘገባ ካጠናቀረችው ባልደረባይ ጃለኔ ገመዳ ጋር በስልክ ባደረጉት ቃለ ምልልስ
ከትናንት በስቲያ ረቡዕ ምሽት ላይ በምዕራባዊቱ የዩናይትድ ስቴትስ ክፍለ ሀገር ካሊፎርኒያ ውስጥ በምትገኘው ሳን በርናርዲኖ አውራጃ በደረሰው ጥቃት ሕይወታቸውን ላጡ 14 ሰዎች ትናንት ሐሙስ ማታ የጸሎትና የሻማ ማብራት ስነ ስርዓት መካሄዱ ታውቋል። የሳን በርናርዲኖ አውራጃ ከሎስ አንጀለስ ከተማ በስተ ምስራቅ 100 ኪሎ ሜትር ላይ ነው የምትገኘው። በዚህ በአውራጃው የማህበራዊ አገልግሎት መስጫ ቢሮ ህንጻ ላይ በደረሰው አደጋ ሌሎች 21 ሰዎች መቁሰላቸው ይታወሳል። አዲሱ አበበ ቀጣዩን ዘገባ አጠናቅሯል።
ባለስልጣናት በገለጡት መሰረት ነፍሰ ገዳዮቹ ሳይድ ሪዝዋን ፋሩቅ እና ባለቤቱ ታሽፊን ማሊክ ይህን አሰቃቂ አደጋ ያደረሱበት ምክንያት እስካሁን ለማንም ግልጥ አይደለም። ብቻ ግን ጥቃቱ በተፈጸመበት ምሽት በመስሪያ ቤት ውስጥ የዓመት በዓል ድግስ ማለት እንደ ፓርቲ ነበርና እዚያ የተገኘው ፋሩቅ ከአንድ የሥራ ባልደረባ ጋር ትንሽ ንትርክ ቢጤ አድርጎ ሲያበቃ ከፓርቲው ወጥቶ ወደ ቤቱ ይመለሳል። ብዙም አልቆየ ልዩ ልዩ ጦር መሳሪያዎችንና የእጅ ቦምብ ጭምር ይዘው የጦር ትጥቅም አድርገው ከባለቤቱ ጋር ድግሱ ወደሚካሄድበት አዳራሽ ይመለሳሉ። ከዚያ የሆነው ግልጥ ነው። የተኩስ እሩምታ፣ ጩኸትና እሪታ፣ ሰው በሰው ላይ፣ አስከሬን በአስከሬን ላይ ተነባበረ። 75 ጥይቶች አዳራሽ ውስጥ ተርከፈከፉ። 14ቱን ገደሉ፣ 21ን አቆሰሉ። ከሟቾች መካከል የ60 ዓመቱ የአካባቢ ጤና ተቆጣጣሪ የነበሩት ኤርትራዊው ይስሐቅ ገብረስላሴ አንዱ ነበሩ። ነፍሰ ገዳዮቹ ባልና ሚስት ወዲያውኑ እዚያው ሳን በርናርዲኖ አውራጃ ውስጥ ከፋሩቅ ቢሮ ብዙም ሳይርቅ ከፖሊሶች ጋር በተካሄደ የተኩስ ልውውጥ ሲገደሉ፣ መኪናቸው ውስጥ እንዲፈነዳ አዘጋጅተውት አሻንጉሊት ውስጥ ያስቀመጡት ቦምብ ነበርና አደጋ ሳያደርስ በቶሎ ተደርሶበት መክኗል። ይህ ግድያ የዩናይትድ ስቴትስ ሙስሊም ማህበረሰብን በእጅጉ አሳስቧል፣ አሳዝኗል። እንደ ማንኛውም ሰው ልባቸው ደምቷል። ከዚህ ቀደምም ያየኑ በመሆኑ አሜሪካውያን ሙስሊሞች ብዙ ያስጨንቀናል የሚሉት የአሜሪካ እስላማዊ ግንኙነት ምክር ቤት ኃላፊ ኒሃድ አዋድ ናቸው። ቶሎ ብሎ ወደ ድምዳሜ የመድረሱን ምክንያትና በሕይወታችን ላይ የሚያስከትለውን አንድምታም በውል እንረዳለን ሲሉም ተናግረዋል። ግድያው በተፈጸመ ማግስት ማለትም ሐሙስ ሙሉ ቀን የስልክ ጥሪ ሲያስተናግዱ እንደዋሉ የሚናገሩት አዋድ ልጆቻችንን ወደ ትምህርት ቤት ብንልክ ሰላም ነው የሚል ነበር ከተጨነቁ ወላጆች የሚደርሳቸው ጥያቄ። የሩብ ማታው ግድያ ሁለት ጎራ የለዩ ጥያቄዎችን በመላ ዩናይትድ ስቴትስ ቀስቅሷል፤ ሽብርተኛነትና የጦር መሳሪያ ቁጥጥር ወይም እገዳ። ፕሬዚዳንት ባራክ ኦባማ ጥብቅ የጦር መሳሪያ ቁጥጥር ማድረግን ሲያሰምሩበት ሽብርተኛነትንም እንደ አንድ ነጥብ አንስተውታል።
When individuals decide that they want to do somebody harm, we're making it a little harder for them to do it.
ሰዎች በአንድ ሌላ ሰው ላይ ጉዳት ለማድረስ ሲወስኑ ቁጥጥር ባለማድረጋችን እቅዳቸውን በቀላሉ እንዲያሳኩ ፈቀደላቸው ማለት ነው።
ሌሎች ዲሞክራቶችም ይህንኑ የጦር መሳሪያ ቁጥጥር ወይም ገደብ የማድረግ ጥሪን ያጎሉታል። በመወሰኛው ምክር ቤት የአናሳዎቹ አባላት መሪ ሃሪ ሬድ
ምንም ያለማድረጋችን ምንም እርምጃ ያለመውሰዳችን ነገር አሳሳቢ ነው። የዚህች አገር የሕግ አውጪ አካል አባላት ሆነን ግን ምንም አናደርግም።
ሌላም በምክር ቤቱ የአናሳው ወገን መሪ ናንሲ ፔሎሴ ይህንን ብለዋል።
What gives us the right to hold moments of silence when we do nothing to act upon the cause of the grief?
ከእንግዲህ ዝምታ አያስፈልግም። ሰዎች ባዘኑበት ጉዳይ ላይ ምንም ነገር ሳናደርግ እንደምን ነው ትክክል የምንሆነው?
የሪፐብሊካኑ ፓርቲ ፕሬዝዳንታዊ ተፎካካሪዎች ግን ግድያውን የብሔራዊ ደህንነት ጉዳይ እንደሆነ ነው የሚናገሩት። እጩ ተወዳዳሪው ሴናተር ቴድ ክሩስ
Radical Islamic terrorism here at home.
What happened last night is not about gun control as much as it is about a problem we have with terrorism.
ግድያው ሌላው የሽብርተኝነት መገለጫ በመሆኑ ሁላችንንም ከልብ አሳዝኖናል። ከዚሁ አገራችን ውስጥ የተፈጸመ ሌላው አክራሪነትና እስላማዊ ሽብርተኛነት።
ሴናተር ሊንሲ ግራም ሌላዋ ለፕሬዝዳንትነት የሚፎካከሩ የሪፐብሊካን ፓርቲው እጩ ናቸው።
What happened last night is not about gun control as much as it is.
ባለፈው ረቡዕ የሆነው ከጦር መሳሪያ ቁጥጥር ወይም እገዳ ጋር የተገናኘ አይደለም። የአሸባሪነትና የነውጠኛነት ርዕዮተ ዓለም በመላው ዓለም እየተስፋፋ የመሄዱ አካል እንጂ።
ብዙዎቹን የዲሞክራቲክ ፓርቲ እጩ ፕሬዝዳንታዊ ተወዳዳሪ ሂለሪ ክሊንተንን ጨምሮ ግድያው በሙስሊም አሜሪካውያን ላይ ሊያስከትል የሚችለው መዘዝ አሳስቧቸዋል።
The vast majority of Muslim Americans are just as concerned and heartbroken
ብዙዎቹ ሙስሊም አሜሪካውያን እንደማንኛውም ሰው ግድያው አሳዝኗቸዋል አሳስቧቸዋልም።
ይህን የሁለት ወገን ክርክርና ጥያቄ በተመለከተ በአሁን ወቅት መርማሪዎች ተጨማሪ መስረጃዎችን እያሰባሰቡ መሆናቸው ታውቋል።
ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈ ያለ ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ 7 ሰዓት ከ32 ደቂቃ ነው። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከፊታችን ሰኞ ህዳር 27 2008 ዓ.ም ጀምሮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎ ሄርትስ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን አዲስ ስርጭት እንድታዳምጡ እንጋብዛለን።
በኢንተርኔት አምሃሪክ .voanews.com ላይ እንገኛለን። በፌስቡክ እና በትዊተር የሆነ እንደሆን ደግሞ VOA አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን የስልክ ቁጥሮች ለውጥ ስላለ አዲሶቹን ቁጥሮች እንድትጠቀሙ እናሳስባለን። ለካናዳና ለሌላው የአሜሪካ ሀገሮች 641-552-5020፣ ለእንግሊዝና ሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ 44-33-00-102-288 ናቸው። ለቅርበት አህጉሮቹን ጠቀስን እንጂ ሁለቱም ቁጥሮች በዓለም ዙሪያ የሚሰሩ መሆናቸውንም እንገልጻለን።
አድማጮች ዝግጅታችን ይቀጥላል። አሁን ከእናንተ ከአድማጮቻችን ወዳገኘናቸው አስተያየቶች ይሆናል የምናልፈው።
ዜዎች ሰላምና ጤና ለእናንተ ይሁን። እችም ይሄን አስተያየት ስሰጥ ታቀርቡታላችሁ የሚል ግምት ኖሮኛ አይደለም። ባታቀርቡትም እዛው እናንተ ሰምታችሁት የራሳችሁን ግንዛቤና ለራሳችሁ የሚሆን ነገር ብትወስዱ ሳልናገር እንዳልቀርብ የማቀርበው ነው። በእርግጥ ወይም ደግሞ መልእክቱን የሚሰማው ሰው በመጀመሪያ ሊደመስሰውም ይችላል አላውቅም። እንደው ለመሆኑ ለምንድን ነው ዜዎች ባላ ሚዛናዊነቱን የጠበቀ ዜና ማታቀርቡት? አሁን በጎንደር በተደረገው በእስር ቤት የባታን እስር ቤት ተቃጥሎ ብዙ ሰው ሲሞት ብዙ ሰው ሲጠፋ እንደገና ደግሞ አሁን ደግሞ ዘዛሬው ለደግሞ የአንገረብ እስር ቤት እንደዛው ተሰብሮ እንደዚሁ ቃጠሎ ደርሶ እልቂት ተካሄዶ ብዙ ሲጠፉ እንደገናም ሲሞቱ ለምንድን ነው ማስዘግቡት?
አይ ቪዮ ተናስተልኝ ቪዮዎች አንድ ነገር ግራ ገብቶ ልጠይቅ ፈልጌ ነው። እንደው ከቻላችሁ ብታስረዱ ደስ ይለኛል። ፍራንስ እንደ ካሊፎርኒያ የተደረገውንን የግድያ ነገር ስታወሩ ምናምን ነበረ ስዘግባችሁት አለ። ለምንድን ነው የጎንደሩን ያዘገባችሁት? ወይኒ ቤቱ ስንት ሰው ማአት ሰው ሙቷል? ማአት ሰው ቆስሏል? እንደው ማብራሪያ ብሰጡን ደስ ይለኛል። ታንክ ዩ።
የጎንደርን እስር ቤቶች ቃጠሎ በሚመለከት እየደረሱን ያሉ ጥቆማዎችን መነሻ በማድረግ ሁኔታውን ለመከታተል ጥረት እያደረግን ነው። በቅርበት በተቻለ ፍጥነት ዘገባውን ለማቅረብ እንሞክራለን። ስለ አስተያየቶቻችሁ እናመሰግናለን። በተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው።
አድማጮች ዝግጅታችን ይቀጥላል። አሁን ከመደበኛ ዝግጅቶቻችን አፍሪካ በጋዜጦች ይቀርባል። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የካቶሊክ እምነት በአፍሪካ እየተስፋፋ መሄድና የኢትዮጵያ የባቡር አገልግሎት ከጅቡቲው ቀይ ባህር ወደ አትላንቲክ ውቅያኖስ የመድረስ ራዕይ እንዳለው የሚገልጽ ቅንብር ነው ዛሬ የምናቀርበው። የሮማዋ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የአፍሪካ ጉብኝታቸውን በኬንያ በጀመሩበት ወቅት ኬንያውያን በእሳቸው ምክንያት ቤተክርስቲያን የመሄድ የመጸለይና የደግነት ፍላጎታቸው እየላቀ መሄዱን እንደሚናገሩ የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቁሟል። የሃይማኖት መሪ ሙስናን ስለማቆም፣ በሰላም ስለመኖርና ፍትሐዊ አስተዳደር ስለማስፈን እንዲናገሩ እንደሚፈልጉም አስገንዝቧል። የአፍሪካ ካቶሊካውያን ጳጳሳት ድህነትን፣ የአካባቢ ጥራት ጥበቃንና የማህበረሰባዊ ፍትህን በመሳሰሉት ነጥቦች ላይ ከርዕሰ ሊቃነ ጳጳሳቱ ጋር ይስማማሉ። ፍችንና የተመሳሳይ ጾታ ፍቅረኞችን በሚመለከት ግን የአፍሪካ ጳጳሳት ከርዕሰ ሊቃነ ጳጳሳቱ ጋር ሊስማሙ እንደማይችሉ ጋዜጣው ሲያወሳ 36 የአፍሪካ ሀገሮች የተመሳሳይ ፍቅረኞች ተግባርን ህገወጥ የሚያደርግ ደንብ አውጥተዋል ይላል። የአፍሪካ ካቶሊክ አብያተ ክርስቲያናት በአማንያን ብዛት በጥንካሬና በተደማጭነት እየተጎላበቱ ሄደዋል። ዓላማቸውም የቤተ ክርስቲያን ትምህርትንና የመጽሐፍ ቅዱስ ትምህርትን ማጠናከር እንደሆነ ግልጽ ማድረጋቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ዎል ስትሪት ጆርናል የተባለው ጋዜጣ ድረገጽ ደግሞ በዓለም አቀፍ ደረጃ ሲታይ እስልምና ከካቶሊክ ሃይማኖት ፈጥኖ እየተስፋፋ ሲሆን፣ አፍሪካ ውስጥ ግን ካቶሊክ ሃይማኖት ከሙስሊም ህብረተሰብ ፈጥኖ እየተስፋፋ እንደሆነ የዓለም ክርስትና ጥናት ማዕከል መግለጹን ጠቁሟል። የካቶሊክ ቤተ ክርስቲያንም አፍሪካ ውስጥ ከሌሎች የክርስትና እምነቶች ፈጥና እየተስፋፋች እንደሆነ ዎል ስትሪት ጆርናል ጨምሮ ገልጿል። በዓለም ደረጃ ካሉት 1.2 ቢሊዮን ካቶሊኮች 14 ከመቶዎቹ አፍሪካውያን ናቸው። እንደ አውሮፓ አቆጣጠር በ2050 ዓ.ም ደግሞ በ35 ዓመታት ጊዜ ውስጥ ማለት ነው ከ25 እስከ 30 ከመቶ እንደሚደርሱ ጥናቶች አመላክተዋል ይላል። የአፍሪካ ካቶሊኮች ብዛት እንደ አውሮፓ አቆጣጠር ከ1980 ዓመተ ምህረት ወዲህ በሶስት እጥፍ እንደጨመረ በጆርጅ ታውን ዩኒቨርሲቲ ያለ የጥናት ማዕከል እንደገለጸም ዘገባው አክሏል። ካቶሊክ ሃይማኖት በአፍሪካ እንዲህ ሊስፋፋ የቻለው በከፊልም ቢሆን ካቶሊካዊት ቤተ ክርስቲያን ከአካባቢ ባህል ጋር የምትሄድና የምታከብር በመሆኗ ነው። በሌላ በኩል ግን አንዳንድ አፍሪካውያን ካቶሊኮች የካቶሊክ ቤተ ክርስቲያን ትምህርትን በሚጻረር መልኩ በጥንቆላ ላይ በተመሰረተ ቡራኬና እርግማን ላይ ሲያምኑ ማየቱ የካቶሊክ ቤተ ክርስቲያንን እንደሚያሳስብ ዎል ስትሪት ጆርናል ድረገጽ ላይ የወጣው ጽሑፍ ዘግቧል። የቢቢሲ ድረገጽ ደግሞ የኢትዮጵያ የባቡር ሐዲድ ለሶማሊያ ሰላም ያመጣ ይሆን በሚል ጥያቄ ባወጣው ጽሑፍ የባቡር ሐዲዱን ቀደም ብለን ለመክፈት የወሰነው በሀገሪቱ በደረሰው ለአስርተ ዓመታት ያህል ባልታየ ሁኔታ የከፋ ድርቅ ምክንያት ነው ሲሉ የኢትዮጵያ የባቡር ሐዲድ ኮርፖሬሽን ዋና ሥራ አስፈጻሚ ዶክተር ጌታቸው በትሩ መናገራቸውን ጠቁሟል። ዕለቱ ቅዳሜ ነበር። እኚህ አሳቢና ብልህ ሰው ግን በሥራ ተጠምደዋል። ካለሳቸውና ዘበኞቹ በስተቀር በቦታው ማንም ሰው አልነበረም። ዶክተር ጌታቸው በየብስ በተከበበችው ሀገር ዙሪያ እንደ እባብ ተጥመዝምዞ ከጅቡቲ፣ ከሱዳን፣ ከደቡብ ሱዳንና ከኬንያ ጋር የሚያገናኘው የባቡር ሐዲድ መረብ እቅድ አሳዩኝ ይላል የቢቢሲው ጋዜጠኛ። አያይዞም ጋዜጠኛው ዶክተር ጌታቸው በትሩ እንደ ብዙ ኢትዮጵያውያን ሁሉ ከሀገራቸው የወጡት በአስከፊው የአምባገነንነት ወቅት ነበር። ሆኖም በመሐንዲስነት ትምህርት በዶክተርነት ማዕረግ ተመርቀውና ራዕይ ሰንቀው ወደ ሀገራቸው ተመለሱ ይላል። ጉዳዩ የተጀመረው አቶ ጌታቸው ቤተሰባቸውን ይዘው ከከተማ ወጣ ባሉበት ጊዜ እንደነበር ዘገባው ያወሳል። ገጠር አካባቢ መኪና እየነዳን ስናልፍ የባቡር ሐዲድ ገጠመን። እንደ ብዙ ልጆች ሁሉ ወንዶቹ ልጆች ባቡሮችን ይወዳሉና ባቡሩ እስኪመጣ እንጠብቃሉኝ። ባቡሩ መቼ እንደሚመጣ አንድን ሰው ስጠይቅ የመጨረሻው ባቡር የታየው ከአስር ዓመታት በፊት ነበር አለኝ። ያኔ ነበር አንድ ነገር ለማድረግ የወሰንኩት። አሁን ታዲያ የኢትዮጵያው ብሩነል ይሉኛል ማለታቸውን የቢቢሲው ድረገጽ ላይ የወጣው ጽሑፍ ጠቁሟል። ብሩነል በ19ኛው ምዕተ ዓመት የነበሩ እውቅ የብሪታንያ ሲቪል ኢንጂነር ናቸው። ህልሙ ወይም ዓላማው የኢትዮጵያዊ ባቡር ሐዲድ በጅቡቲው ቀይ ባህር አድርጎ አፍሪቃን አቋርጦ ወደ አትላንቲክ ውቅያኖስ እንዲያመራ ነው ይላል ዘገባው። ከአዲስ አበባ ወደ ጅቡቲ የሚያመራው የባቡር ሐዲድ ከታቀደው ጊዜ ቀደም ብሎ ባለፈው አርብ የተጀመረው 8.2 ሚሊዮን የሚሆኑ በድርቅ በመሰቃየት ላይ ያሉትን ኢትዮጵያውያን በአስቸኳይ መመገብ ስለሚያስፈልግ ነው ሲል የቢቢሲው ድረገጽ ጠቁሟል። ወደ 800 ኪሎ ሜትር በሚጠጋው የባቡር ሐዲድ ለመጓዝ የመጀመሪያው የሆነው የኢትዮጵያ ባቡር 3000 ቶኖች የሚሆን የረድኤት እህል ጭኖ ከጅቡቲ እርዳታ ወደሚያስፈልጋቸው አካባቢዎች አድርሷል። ድርቅ በሚፈራረቅባት ሀገር የኢትዮጵያ የባቡር ሐዲድ ኮርፖሬሽን ሰብአዊ ረድኤት በማቅረብ ረገድ ከፍተኛ ለውጥ ያደርጋል። ባቡሮቹ የረድኤት ጭነቶችን በጥቂት ሰዓታት ውስጥ ወደሚፈለግበት አካባቢ ለማድረስ እንደሚችሉ የኮርፖሬሽኑ የቴክኒክ አማካሪ አቶ ሙልቀን መስፍን መግለጻቸውን የቢቢሲው ድረገጽ አውስቷል። በየቀኑ ከጅቡቲ ወደ ኢትዮጵያ የሚጓዙት የጭነት መኪናዎች 1500 እንደሚሆኑ፣ በቀጣዮቹ 5 ዓመታት ውስጥ ደግሞ በቀን 8000 የጭነት መኪናዎች ወደ ኢትዮጵያ ይጓዛሉ ተብሎ እንደሚገመት የጅቡቲ የወደብ ባለሥልጣን ሊቀመንበር አቡበከር ሃዲ ተናግረዋል። የባቡር አገልግሎት እጅግ ወሳኝ የሚሆነውም ለዚህ ነው። ዶክተር ጌታቸውም ከጅቡቲው ባለሥልጣን አባባል ጋር ይስማማሉ። የጭነት መኪኖች ጅቡቲ ለመድረስ ከ2 እስከ 3 ሳምንታት ሊወስድባቸው ይችላል። በዛም ላይ በየመንገዱ ይሰበራሉ፣ መንገዱም ይጣበባል። የባቡሩ አገልግሎት ሙሉ በሙሉ ስራ ሲጀምር ግን በሰዓት 120 ኪሎ ሜትር ፍጥነት ስለሚጓዝ የሚወስደው ጊዜ ወደ 5 ሰዓታት ብቻ ይሆናል ሲሉ ዶክተር ጌታቸው ተናግረዋል። የዓለም ባንክንና የአውሮፓ ህብረትን የመሳሰሉት ምዕራባውያን ለባቡር ሐዲድ ግንባታ የሚያስፈልገውን ገንዘብ ለማቅረብ ባለመፈለጋቸው፣ ወደ ቻይና ስንሄድ ቻይና የባቡር ሐዲዱን መገንባት ብቻ ሳይሆን አብዛኛውን ገንዘብም አቅርባለች ሲሉ የኢትዮጵያ የባቡር ሐዲድ ኮርፖሬሽን ዋና ሥራ አስፈጻሚ ዶክተር ጌታቸው በትሩ ገልጸዋል ሲል የቢቢሲው ድረገጽ ጠቁሟል። የኢትዮጵያ የባቡር ሐዲድ ኮርፖሬሽን ለኢኮኖሚ ጥቅም ብቻ ሳይሆን በክልላዊ ውህደትና ምናልባትም ሰላም ለማምጣትም ሊረዳ እንደሚችል የቢቢሲው ዘገባ ይጠቁማል። አዲስ አበባን ከጅቡቲ ጋር የሚያገናኘው የባቡር ሐዲድ ከሶማሊላንድ ጋር ለሚዋሰነው የኢትዮጵያ ድንበር ስለሚቀርብ ኢትዮጵያ የሶማሊላንድን በርበራ ወደብን ለመጠቀም ስለመቻሏ ጉዳይ ሲጠቀስ እንደቆየ አቶ ጌታቸው መናገራቸውን የቢቢሲው ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።
ተከታዩ ዝግጅት እሰጥ አገባ ነው። በወቅታዊ ርዕስ የኢትዮጵያ ፖለቲካ ነክ ጉዳዮች ዙሪያ የተጀመረ ተከታታይ ክርክር ነው የሚቀርበው በዚህ ምሽት። የኢትዮጵያ መንግስት በሀገሪቱ የተለያዩ መስሪያ ቤቶች ውስጥ የተንሰራፋውንና የሙስና አሰራር አስመልክቶ በምርመራ ደረስኩበት ያለውን ያጠናቀረበትን ዘገባ ይፋ ያደረገበትን ጨምሮ በተለያዩ ሰሞነኛ ጉዳዮች ላይ ያጠነጠነው ክርክር አድማጮቻችን በሚጋብዙ መጪውን ጊዜ በሚቃኙ ጭብጦች ይቋጫል። ተከራካሪዎች አቶ ማህሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂያዊ ጥናቶች ትምህርት ክፍል መምህር፣ የኢህአደግን ፖሊሲዎች በመከላከል አቶ ፈቃደ ሸዋቅና በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ላይ የተሰማሩ ናቸው። በኢትዮጵያ ጉዳዮች በመጻፍም ይታወቃሉ አቶ ፈቃደ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም የሁለቱ ወገን እሰጥ አገባ የሐሳብ ፍሰቱን ለመከታተል ያስችል ዘንድ ሳምንት ለተነሳ አንድ ነጥብ አቶ ፈቃደ የሰጡትን ምላሽ በማስታወስ ይጀምራል።
አሁን አቶ ማህሪ ዮሐንስ በደንብ ነው ስሰማው የነበረውና ሙሉ በሙሉ አሁን ወቀሳውንም ምኑንም የሚያደርጉት ተቃዋሚዎች ላይ ነው። ተቃዋሚዎች የጨዋታውን ህግ አይቀበሉም፣ ህገ መንግስቱን አይቀበሉም፣ ሀሳብን የመግለጽ መብት አላቸው። እውነቴን ነው። አንድም እንኳን በስህተት እንኳን አመልጧቸው ከመንግስት በኩል ያሉትን ችግሮች፣ ከገዢው ፓርቲ በኩል ያሉትን ችግሮች ለማንሳት እንኳን አልሞከሩም። እዛ ሀገር ስላሉ ምናልባት ይፈሩ ይሆናል፣ አይደን ነው። ግን ይህንን መታዘቤን ልንገራቸው ብዬ ነው። ኢትዮጵያ ውስጥ ህገ መንግስቱን የማያከብረው መንግስት ነው፣ ገዢውም ፓርቲ ነው። የፖለቲካ ጨዋታ ህጎች ይወጣሉ። ያንን ጨዋታ ህግ የሚያፈርሰውም መንግስትም ነው። ተቃዋሚዎች የሚወቀሱበት ነገር ቢኖርም እንኳን በአብዛኛው አንድ የዴሞክራሲያዊ የሆነ የፖለቲካ ከባቢ ኢንቫይሮንመንት እንዳይፈጠር ያደረገው ገዢው ፓርቲ ነው። ሙሉ ለሙሉ የመቆጣጠር በጣም ሄጂሞኒስቲክ የሆነ የጠቅላይ ገዥነት አይነት ባህሪ ያለው መንግስት ሁኔታ ባለበት፣ ተቃዋሚዎች በሚዋከቡበት ሁኔታ፣ መሪዎቻቸው በረባ ባረባው የሚታሰሩበት ሁኔታ አሁን ከምርጫው በፊት የነበረውን ሁኔታ አሁን የምርጫውም ውጤት ተቃዋሚዎች ተከፋፍለውት ነው እንጂ ድምፁን መቶ በመቶ ያገኘው ቀጥተኛና ዴሞክራሲያዊ ምርጫ ነው ሊሉን ነው የሞከሩት አቶ ማህሪ። በጣም ያሳዝን ነው። ቢኮዝ ይሄ ዓለም ሁላችንም ህሊና ያለን ሰዎች ነን። ይህንን ታዝበናል። ለምን እንደሆነ ይህንን ከገዢው ፓርቲ ጀምሮ ሁላችንም የምናውቀው ነገር ነው። እዛ ሀገር ውስጥ ዴሞክራሲያዊ የሆነ የፖለቲካ ድባብ የለም። በሰላም መንገድ ችግርን መፍታት ሁላችንም የምንመርጠው ነገር ነው። እኔ እዛ ሀገር ውስጥ ለፖለቲካ ትግል አንድ ሰው እንዲሞት አልፈልግም። በግጭት መንገድ ችግሩን ለመፍታት ተማረው ወደዛ እየሄዱ ያሉ ሀይሎች የፖለቲካ ሁኔታው የፈጠረው ይመስለኛል። እና በሰላማዊ መንገድ ችግሩን እንፍታ ማለት በጣም ጥሩ ነገር ነው። ግን ያንን ለማለት ለዛ የሚሆን ነገር ማመቻቸትን በመንግስት በኩል ይጠይቃል። ምን አድርገ ነው ና በእኔ ተርም እኔ በምለው መንገድ ግባ ነው ሰላማዊ መፍትሄ ማለት ወይስ ሰጥቶ መቀበል፣ ዋስትና መስጠት፣ የሀገሪቱን የፖለቲካ ሁኔታዎች መቀየር እና ዲሞክራሲያዊ ስር እንዲረግጥ በማድረግ ለሁላችንም የሚሆን ሁላችንም እኩል የምንሳተፍበት የፖለቲካ ድባብ መፍጠር ነው የሚያስፈልገው።
ይሄ ምናልባትም ለመጨረሻው ጥያቄ የሚያንደረድረን ይመስለኛል። አቶ ፈቃደ ጀመር አድርገውታል። በሰላማዊ መንገድ ዲሞክራሲያዊ ስርዓት መገንባቱን አስፈላጊነት ሁለታችሁም ትስማማላችሁ። አሁን ባለውና ወይም ደግሞ በተደረጉት ሁኔታዎች ላይ ልዩነቶቻችሁ በእነሱ ነጥቦች ላይ ነውና በሰላማዊ መንገድ የሚደረግ የፖለቲካ እንቅስቃሴ ትርጉም እንዲኖረው የኢትዮጵያውያንን ህይወት ማሻሻል እንዲችል በየበኩላችሁ ምን መሆን አለበት? መፍትሄ ይጠቁሙ እስኪ። አቶ ፈቃደ ጀምረውታልና እርሶን ላስቀድም። የትኛው አማራጭ ትርጉም ሊኖረው ይችላል ይላሉ? ሰላም እንዲመጣ፣ ከድህነት ህብረተሰብ እንዲወጣ፣ ራስን በነጻነት የመግለጽ መብት እንዲያገኝ ምን አይነት መንገዶች ትርጉም ያለው ለውጥ ለማምጣት ይችላሉ? በአዎንታዊ የሚጠቁሟቸውን ሀሳቦች ይፈንጥቁ።
አዎ፣ እንዳልከው የሀገር ድሀ ሀገር ነው። ብዙ መለወጥ ያለበት ነገር እንዳለ ይሰማናል። ነገር ግን ግጭት የጦርነት መንገድ እስካለ ድረስ ወደ ባሰ ድህነት ውስጥ ነው የምንገባው። ለዚህም አሁን ላለውም ድህነታችን ምንጩ ሀገራችን ላይ የነበረው የዚህ የግጭት አዙሪት ነው እና ግጭትን ማስወገድ እና ሰላማዊ የፖለቲካ ኢንቫይሮንመንት ድባብ መፍጠር በሀገሪቱ ላይ በጣም አስፈላጊ ነገር ነው። ሲሪየስ የሆነ ፖሊሲ ማውጣት፣ ይሄ በጣም አስፈላጊ ነገር ነው ለሰላም የሚሆን። ዝም ብሎ ሰላም ፈልጋለሁ እና እኔ ባልኩ መንገድ ግባና ነው ሰላም በዚህ ሀገር ውስጥ የሚኖረው የሚል ነገር አይደለም። ሰጥቶ መቀበል። አሁን ሙሉ ለሙሉ በጣም የቁጥጥር በሽታ ያለበት አይነት መንግስት ሁሉ ነገር ከላይ እስከታች ካልተቆጣጠርኩ ሞቼ እገኛለሁ የሚል አይነት የመንግስት ስርዓት ባለበት ሁኔታ፣ እንዲያውም አሁን የብሔረሰብን ችግር በመፍታት በታሪካችን ታይቶ በማይታወቅ ሁኔታ የአንድ ብሔር የቲፒኤልኤፍ የበላይነት ባለበት ሁኔታ እና ግልጽነት በሌለበት ሁኔታ ሀሳብን በነጻ መግለጽ እንደ ወንጀል በሚቆጠርበት ሁኔታ የሀገሪቱን ችግሮች ከግጭት በመለሰ ሰላማዊ መንገድ ለመፍታት ብዙ ችግሮች ይኖራሉ። የምኞት ነገር አይደለም። ሲሪየስ የሆነ ከባድ የሆነ ቆራጥ የሆነ ምርጫ መምረጥ እና መወሰንን ይጠይቃል ሰላማዊ መፍትሄ።
መልካም ሀሳቦቹን ሌሎች ሀሳቦችን የሚወልዱ ናቸው። ሌሎች ጥያቄዎችም አሉ። ከጊዜ አንጻር ግን ታትስላለብን የመጨረሻውን እድል ለዛሬው ክርክር ለአቶ መሀሪ ልስጥ። አቶ መሀሪ መፍትሄ ይጠቁሙ። በውጭ ያሉትም ጭምር በተቃዋሚው ጎራ የተሰለፉ ተገፍተን ነው፣ ሌላ ምርጫዎች ሁሉ ጠፍቶ ነው ኃይልንም ይላሉ አንዳንድ ድርጅቶች ያነጋገር ናቸው። እነሱ ሁሉ የሚሳተፉበት አዎንታ የሆነ ለውጥ እንዲመጣ በእርግጥ ኢህአዴግ ይሄ ሰላማዊ መፍትሄ ይበጃል ለአገሪቱ አማራጭ ነው ካለ ምን በተጨባጭ ማድረግ አለበት?
ያው የአቶ ፈቃድን እኔም ላይ እንትን ያደረጉት አስገርሞኛል። እኔ ጥግሽ አይደለም እያወራ ያለሁት፣ ተቃዋሚዎች አይደለም እየወቀስኩ ያለሁት። የራሳቸው ችግርም ማየት አልቻሉም። አሁንም የቲፒኤልኤፍ የበላይነት አለ፣ የአንድ ብሔር የበላይነት አለ። ይህንን ከጥላቻ የመነጨ ካልሆነ በስተቀር እኔ አይታየኝም የቱ ጋር እንዳለ።
ለምንድን ነው ከጥላቻ የመነጨው? ይሄ መብራራት አለ፣ ትልቅ ክስ ነው። ለምንድን ነው ጥላቻ የሚሆነው? ይህንን መረጃ አቅርቦ ማስረዳት ከተቻለ።
እኔ አይታየኝም። አሁን ቲፒኤልኤፍ ገዥ ኢህአዴግ ነው ገዥ ፓርቲ ያለው። ያው የፖለቲካ ሴት አፉን እያዩት ነው በሀገር አቀፍ ደረጃ ያለው እና ዴት ለው ወደዛ ሊሄድ እንደቻሉ ነው የግራ የገባኝ። ኤኒዌይስ ወደ እንትኑ ልመጣ፣
መረጃ መስጠት እችላለሁ። ጥላቻ ምናምን የሚለውን ነገር በጣም ምጸየፈው ቃል ስለሆነ
ለምንድን ነው አንድ ፓርቲ ላይ አንድ ብሔር ላይ ፎከስ የሚያደርጉት? አሁን ያለው የሀገሪቱ የስልጣን ክፍፍልም የመንግስት መዋቅርም እያዩት ቲፒኤልኤፍ ብቻ የሚባለው ለምንድን ነው? ያንን ስለሚገርመኝ ነው። ከእርሶ ብቻ አይደለም ከብዙ ሰዎች የምሰማው
የምናየው መረጃ የሚያሳየው ሲሪየስ የሆኑ የፖለቲካ ተቋማትን በሀገሪቱ ውስጥ የሚቆጣጠረው ቲፒኤልኤፍ መሆኑን ስለምናይ ነው። ይሄ መረጃ ነው። ይህንን ማስተባበል አንድ ነገር ነው።
መልካም። ይሄ ምናልባትም ሌላ የክርክር መድረክ ይጠይቃል። ግራና ቀኝ ለተነሱት ሀሳቦች በጠበቀ መንፈስም ቢሆን እንድትፈነጥቁ ብቻ ነው።
እዛ ላይ ምንድን ነው ማለት የምፈልገው እኔ እቺ ሀገር አሁን ትራንዚሽን ላይ ነች። የኢኮኖሚ እድገት ጉዞ አለ። የተያዘው የዲሞክራሲ ግንባታ አለ። ይቀረዋል። እኔ የተሟላ ዲሞክራሲ ገንብታ በእኛ ሀገር ይቅርና በሌሎች ሀገሮችም ይቀረዋል።
እኩል እድል የሚሰጥ ዲሞክራሲያዊ ሂደትና አሰራር ግን ብለው ያምናሉ አለ ግን ብለው ያምናሉ።
አዎ አዎ። ኮንሰንሰስ ስላልፈጠርን ህገ መንግስት ለመቀየር የሚፈልግ ህገ መንግስት መለወጥ የሚፈልግ ያለውን ስርዓት መለወጥ የሚፈልግ ጎራ እና ያለውን ስርዓት ደግሞ ማስቀጠል የሚፈልጉ ሁለት ኃይሎች ጫፍ የሆነው እየተጓተቱ ስለሆነ የገመድ ጉተታ ትግል ስለሆነ እንጂ ወደ መሀል መምጣት ከቻልን አለ ህገ መንግስታዊ ስርዓቱን ተከትለን ያሉትን አሰራሮች የፖለቲካ ምህዳሩን ተጠቅመን መታገል እንችላለን። ሊያታግል የሚችል ሁኔታ አለ ብዬ ነው የማምነው። ይልቁንስ ኮንሰንሰስ ነው ያልፈጠርነው።
መግባባት በአማርኛ እንዲሉ
መግባባት አልፈጠርንም። አዎ ሀገራዊ መግባባት አልፈጠርንም። በህገ መንግስታችን ሀገራዊ መግባባት አልፈጠርንም። ሀገራችን እየተከተለችው ባለው የሀገር አንድነት ግንባታ መግባባት አልፈጠርንም። ሀገራችን ልትከተለው ስለሚገባው የፖለቲካ ኢኮኖሚ አስተሳሰብ ወይ ስትራቴጂና ፖሊሲ መግባባት አልፈጠርንም። ሌላ ሀገሮች እኮ መግባባት ፈጥረዋል።
መልካም። በእነኚህ አበይት በሚባሉ የአንድን ሀገር አቅጣጫ በሚወስኑ ጉዳዮች ዙሪያ አገራዊ መግባባት ከሌለ ለምን ያ መግባባት እንዲፈጠር አይሰራም? ለዚህስ የመሪው ድርሻ የማን ነው?
እንደምልህ መሪው የመሪው ቦታ መጫወት ያለበት ያው ያልኩህ ነው። መንግስት በመንግስትነት ደረጃ ያለው ገዢው ፓርቲ ነው ቅድሚያ መጫወት የሚችለው። ግን ደግሞ የዜሮ ድምር ውጤት ፖለቲካ ሲመጣ መንግስትም ኮምፕሮማይዝ የማያደርጋቸው ነገሮችን አብዛኛው የሀገራችን ህዝቦች የተቀበለው ህገ መንግስት አለ። አብዛኛው የሀገራችን ህዝቦች የረኩበትና የተቀበሉት ህብረ ብሔራዊ የሀገር አንድነት የሀገር ግንባታ ወይ የአንድነት ግንባታ ሂደት አለ። ወደዚህ መምጣት ያልቻለው እኔ እንደሚመስለኝ ያንን የድሮ ስርዓት ሲያራምዱት የነበሩት ወይም ደግሞ ብዝሃነትና ልዩነት ናቸው ችለው የሚሄድን ስርዓት መቀበል የማይፈልጉ ሀይሎች ነው ሌላ ገመድ ይዘው እየወጠሩ ያሉት። ብዙሀኑን የያዘ ፓርቲ ኢህአዴግ እኮ በየትኛውም ሀገር ብትሄድ አሁን እየተከተለ ያለው ስርዓትና አሁን እያስቀጠለ ያለው ህገ መንግስታዊ ስርዓት ተቀባይነት አለው በአብዛኞቹ ብሔሮች፣ በአብዛኞቹ ሃይማኖት። ሌላ በዲሞክራሲያዊ ሂደት ስትሄድ ከእነዚህ ከፍተኛ ወይም ደግሞ ትላልቅ እሺዎች ውጭ የሆኑ ከእነሱ በታች ያሉት የተለያዩ ችግሮች ወይ የተለያዩ ልዩነቶች ሊኖሩ ይችላሉ። በብዛት ግን አብዛኛው የሀገሪቱ ብሔር ብሔረሰቦችና የሀገሪቱ ሃይማኖቶች ወይም ደግሞ የተለያዩ ህብረተሰብ ክፍሎች ይህንን ተቀባይነት አላቸው፣ ገዢ ሀሳብ ሆነዋል ማለት ነው። ስለዚህ ያኛው የጠፋውን ወይ የወደቀውን የተሸነፈውን ስርዓት መልሳለሁ እያለ እየታገለ ያለው ሀይል ሪያሊቲውን ለመቀበል ያለበት ኢሉዥን ውስጥ መኖር የለበት። አሸናፊው ሀሳብ ይህንን ሀሳብ ሆኖ ተፈጥሯል፣ ወደዚህ ሀሳብ ነው መምጣት መቻል ያለ።
መልካም
ሀገራችን ሽግግር ውስጥ ነው ያለችው። አሁን እንደምንለው ልማታዊ ዲሞክራሲያዊ ሀገር ሆና አትቀጥልም። ትራንስፎርሜሽኑ ሲረጋገጥ ዲሞክራሲ ወይም ደግሞ ሊበራል ዲሞክራሲ ትሆናለች። እዛ እስክንሄድ ድረስ ያለንን የሀገራችን ችግር ለመፍታት የሚያስችለን ጉዞ ማፋጠንና መተጋገዝ ነው ያለብን። መንግስት ዋነኛ ሚና ይጫወታል። ተቃዋሚዎች ደግሞ ለሀገሪቱ በጎ ከሚያስቡ ሀይሎች ጋር የማይሆነው ትግል ከመሞከር እዚህ ላይ መጥተው መስዋዕት መክፈል መቻል አለብን።
መልካም። የክርክር ሀሳቦቻችሁን ግራና ቀኝ አድማጮች የሚከታተሏቸው በየበኩላቸው የሚነጋገሩባቸው እንደሚሆን ተስፋ አድርጋለሁ። አቶ ፈቃደ፣ አቶ ማህሪ ጠንከር ያለ ትችት ባቀረቡበት ህወሓት በበላይነት ገኑ ሁሉም ፈጣሪ ስለሆነ ነው ያሉበትን ማስረጃ አለ ብለዋል። በእሱ እንቋጭ ባጭሩ።
አዎ፣ ይሄ እኔ የምለው ብቻ አይደለም። በአደባባይ ኢትዮጵያ ውስጥ የፖለቲካ ስልጣንን የሚወስኑትን ሀይሎች በተለይ ሚሊተሪውን፣ የደህንነቱን ተቋም በተለይ ሚሊተሪውን የሚቆጣጠሩት የቲፒኤልኤፍ አባል የነበሩ ናቸው። እንግዲህ የምናየው መረጃ የሚያሳየው ይሄንን ነው። ይሄ ለእኔ የእኩልነትን ምልክት አይደለም። መጀመሪያ ላይ ይገባኛል፣ ደርግ በተወገደበት ሰሞን እና ከዛ ባሉት ጥቂት ዓመታት ውስጥ ከዛ በኋላ አሁን 25 ዓመት ከሞላ በኋላ እንደዚህ አይነት የብሔረሰብ ኮምፖዚሽን ባለበት የፓወር ማዕከሎች በሆኑት ቦታዎች
ይቅርታ፣ እዚህ ላይ አተፈቃደ ውትድርና መሬት ነው፣ ዝም ብሎ የሚመጣ አይደለም፣ ሂደት ነው የሚመጣው። አሁን ጀነራሎች ሳሉ እላይ ላይ ከማን ከዜሮ ተነስተህ ጀነራል በአንድ ቀን ማድረግ አትችልም።
በ25 ዓመት ውስጥ ጀነራል የወላይታ የኦሮሞ ወይም የአማራ ማፍራት ያቅታል? ቢያንስ ለባላንስ የሚሆን
እያልኩት እኮ ነው። አሁን ያንን ለማፍራት አሁን በተለይ እርስዎ ማየት ያልፈለጉት አንድ አለ። ቲፒኤልኤፍ ህገ መንግስት ከጸደቀ በኋላ የብሄር ተዋጽኦ ለማለት ኮሎኔሎች የነበሩ ጀነራሎች የነበሩ የብሄር ተዋጽኦ ለማድረግ ተብሎ እኮ ማድረጋቸው የተቀነሳል። በጣም ተዋጽላቸው ከ35,000 በላይ ቲፒኤልኤፍ እኮ
ወንድማንተ አካዳሚክ ተቋም ውስጥ
ወደ ህዝቡን እኮ መልሷቸዋል።
አካዳሚክ ተቋም ውስጥ ያለህ ሰው መሆንክን ነው የሰማሁት። መምህር ነህ። መምህር መዋሸት አይችልም። እኔም አካዳሚክ ተቋም ውስጥ ነው ያለሁት። እኔ
እየዋሸህ አይደለም።
እኔ የምሰራው መረጃ ዴታ፣
ያንንም ማየት አለብዎት። ያን ብቻ አይደለም፣ ቲፒኤልኤፍ በሰራዊቱ ላይ የወሰደው እርምጃም ማስታወስ አለብህ።
መልካም እድል ይስጣቸው አቶ መሀሪ።
35,000 ልምድ ያላቸው ሰራዊቶች ነው የተበተኑት።
እሺ፣
እኔ አሁን እሱም ሆኖ አሁን ባለንበት ሰዓት ያለ የኢትዮጵያ የፖለቲካ ፓወር ማዕከል ቅድም እንደምትለው የብሔረሰቦችን እኩልነት ለማስፈን በሚለው በዛ መስመር የተቃኘ አለመሆኑን የሚያሳይ መረጃ በየቀኑ አያለሁ። መንግስትም የማይክደው መረጃ ይህንን እንደሌለ ቁጥር ከሆነ የምትለኝ ወይም ይሄ ጥላቻ ነው ወይም ምንድን ነው? ይሄ ጤነኛ አይደለም፣ ለሀገራችን አይበጅም። ብዙዎች ኮምፕሌን የሚያደርጉት እንዲያውም ብዙ ከተቃዋሚ አካባቢ የምንሰማው ይህንን ነው። በቲፒኤልኤፍ ዶሚኔትድ ሆኗል ሀገሩ። ከሚያቀርቡት መረጃ አንዱ ደህንነትና ሚሊተሪ የኢኮኖሚ ተቋማት ራሱ ቲፒኤልኤፍ ያለው የኢንቨስትመንት ብዛት ከህገ መንግስት ውጭ የሆነ ከጅምላ እስከ ችርቻሮ
በኢትዮጵያ መከላከያ ሰራዊት ያለው የትግራይ ተወላጆች ኮምፖዚሽን ቁጥር አለው። ኮሎኔሎች በሻለቃ ማዕረግ በሻምበል
አመራር ላይ ያሉት ነው የምልህ። ውሳኔ የሚሰጠው ሰው ማን ነው? ነው ቁልፍ ውሳኔ ሰጪ ቦታዎች ላይ ያሉ ኢትዮጵያም ውስጥ ከመጣው ብዙ ዘመን ነው ያለኝ የማነበው የማየው መረጃ ነው። ይህንንም የተሳሳተ መረጃ ነው እያነበብክ ያለው የምትለይ ከሆነ
ሚዛን ነው እንጂ ውሸት ነው እያልኩ አይደል፣ የሚታይ ነው።
መልካም አመሰግናለሁ። እንግዶቼ፣ ጠበቅ ብሎ የጀመረው ክርክር ሌሎችንም በሚጋብዝ መልኩ ቀጥሏል። በመጨረሻው ባነሳችኋቸው አወዛጋቢ ጭብጦች ዙሪያ የበኩላችሁን ብላችኋል። ግራና ቀኝ ክርክራችሁን የምትከታተሉ አድማጮችም ዘንድ ክርክሩ ከዚህም ውጪ ይቀጥላል። አድማጮቻችን በአነጋጋሪው ርዕሰ ጉዳይ ዙሪያ በየቤታችሁ በያላችሁበት የምትለዋወጧቸውን ሀሳቦች ለዜጎች እኩል የተሻለ እድል በሚሰጡና የህብረተሰብን የኑሮ ደረጃ ለማሻሻል በሚያግዙ አዎንታዊ ፋይዳ ባዘለ መንፈስ ብታደርሱን እናስተናግዳለን። ለአሁኑ ግን በወቅታዊ የኢትዮጵያ ጉዳዮች ዙሪያ ያተኮረው ክርክር እዚህ ላይ ይገታል። በአገሪቱ ለሚመጡ ለውጦች የተቃዋሚ ኃይሎች ሚና ምንድን ነውና ምንስ ሊሆን ይገባዋል? በሚቀጥለው ቅንብር የምንመለስበት አብይ ጭብጥ ይሆናል። አቶ መሐሪ ዮሐንስ በመቀለ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂካዊ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል ገዢው ፓርቲ የሚያራምዳቸውንና አልሰሩም ያሏቸውን ፖሊሲዎች በመቃወም አቶ ፈቃደ ሸዋቀና፣ በዚህ በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ስራ የተሰማሩ በኢትዮጵያ ጉዳዮች በመጻፍ ይታወቃሉ። ለዛሬው እዚሁ ላይ መቋጨት አለብን። ለሰዓታቸው አመሰግናለሁ። እግዚአብሔር
ፕሮግራማችን በዚሁ ይጠናቀቃል። የተከበራችሁ አድማጮች፣ አሁን የትግርኛ ቋንቋ ስርጭት ይቀጥላል። ደህና ደሩ። Thank you.